ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የላሊበላ አብያተ መቅደሶች መጠለያ በፍንጣሪ እንደተመታ የገለጹ እማኞች ተዋጊ ኃይሎች ከአካባቢው እንዲርቁ ተማጸኑ።
ሲተኩሱ ያሉት በቀውም ውስጥ እና ለማቋረጥ ሶስት ሰዓት ያክል ከዛ ደግሞ ዙ 23 እና ሞርተሩን ደግሞ በመካል እና ኳስ ሜዳ ላይ በማድረግ ሲተኩሱ የነበሩት እና ላለማቋረጥ ያህል ነው ከባድ መሳሪያ ሲሉ ጊዜ የነበሩት።
በሁለቱም ወገን ይሄ ትልቅ ቅርስ ቦታ አሸናፊውም ቅርስነቱን ይዞ ለመቀጠል ከቅርስ ቦታ ላይ ተኩስን ማቆም አለበት፣ ወጣ ብሎ መታኮስ አለበት። ተሸናፊውም ደግሞ ለትውልድ ይትረፍ ብሎ ወጣ ብሎ መታኮስ አለባቸው ሁለቱም ወገኖች።
ሁለት የላሊበላ ከተማ ነዋሪዎች አስተያየት ከሰጡበት የተወሰደ ነው የሰማችሁት። ሙሉ ዘገባው በእለቱ አብይረስ ይቀርባል። መንግስትና የኦሮሞ ነጻነት ሰራዊት በታንዛኒያ ሁለተኛ ዙር ድርድር እያካሄዱ ነው ተብሏል። የዚህም ዘገባ ዝርዝር ደርሶናል፣ ከዜናው ተከትሎ ይቀርባል። ረቡዕ ህዳር 28 2015 ዓ.ም ተምረት ጤና አስጥልኝ እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና የሚያሰማን እንግዲህ ወልዴ፣ አቀናባሪው ኤልያስ አስማረ፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ፣ የስርጭት መሐንዲሳችን ደግሞ ባባስ ነው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና። መልካም ምሽት።
በድጋሚ እንደምን አመሻችሁ። መከላከያና ፋኖ በላሊበላ ከተማ ውጊያ እንዳካሄዱ ነዋሪዎች ተናገሩ። ሐማስ 5 ተጨማሪ ታጋቾችን ለቀቀ። እንዲሁም በሶማሊያ በተከሰተ ከባድ ጎርፍ 29 ሰዎች ሕይወታቸውን አጡ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በፌደራል መንግስት ኃይሎችና በፋኖ ታጣቂዎች መካከል በታሪካዊቷ ላሊበላ ከተማ ዛሬ ረቡዕ ውጊያ ተካሂዶ እንደነበር የከተማዋን ነዋሪዎች ጠቅሶ የኤኤፍፒ ዜና ወኪል ዘግቧል። ውቅር አብያተ ክርስቲያናት የያዘችውና በዩኔስኮ ቅርስነት የተመዘገበችው የላሊበላ ከተማ በሁለቱ ኃይሎች መካከል እየተካሄደ ባለው ግጭት የውጊያ አውድማ ስትሆን የመጀመሪያው ጊዜ አይደለም። ውጊያ የጀመረው ዛሬ ጠዋት 2 ሰዓት አካባቢ ነው። ፋኖ የተወሰነ የከተማዋን ክፍል የተቆጣጠረ ይመስላል። የተወሰኑ ተዋጊዎችን ዋናው መንገድ ላይ ይቻሉ ሲሉ ስማቸውን መግለጽ ያልፈለጉ አንድ የላሊበላ ቤተክርስቲያን ዲያቆን ለኤፍፒ ተናግረዋል። ውጊያው እንደቀጠለና የተወሰኑ ሲቪሎችም እንደተጎዱ ዲያቆኑ ጨምረው ገልጸዋል። የፌዴራል መንግስት ወኪሎችም ሆነ የመከላከያ ቃል አቀባይ አስተያየት እንዲሰጡ ለተላከላቸው መልእክት መልስ እንዳልሰጡ ዜና ወኪሉ ገልጿል። ትናንት ምሽት ፋኖ በአራት አቅጣጫዎች ወደ ላሊበላ ከተማ እንዳመራና ዛሬ ጠዋት 2 ሰዓት አካባቢ ውጊያ እንደተጀመረ ሌላ የከተማው ነዋሪ ለኤኤፍፒ ተናግረዋል። በላሊበላ ውቅር አብያተ ክርስቲያናት አካባቢ ውጊያ እንዳልተካሄደ ነዋሪው ጨምረው ገልጸዋል። የአማራ ክልል ለጋዜጠኞች ክፍት ባለመሆኑ ሁኔታውን በገለልተኛ መንገድ ለማጣራት አዳጋጅ መሆኑን ዜና ወኪሉ ጨምረው ገልጸዋል። ለአስርተ ዓመታት ያልታየ ነው የተባለ ጎርፍ በሶማሊያ ተከስቶ 29 ሰዎች መግደሉ ተሰምተዋል። 300 ሺህ የሚሆኑት ደግሞ ቤታቸውን ጥለው ለመውጣት ተገደዋል። በአካባቢው የታየውን ከፍተኛ ድርቅ ተከትሎ በምስራቅ አፍሪካ በመታየት ላይ ያለው ከባድ ዝናብ ከተሞችን ማጥለቅለቁ ታውቋል። የአገሪቱ ብሔራዊ የአደጋ መከላከል መስሪያ ቤት በኩሉ በርካታ ሰዎች አሁንም በውሃው ተከበው በመገኘታቸው የሟቾችና የተፈናቃዮች ቁጥር ከተጠቀሰውም ሊጨምር እንደሚችል ስጋቱን ገልጿል። አንድ የአየር ንብረት ተንታኝ ለኤኤፍፒ ዜና ወኪል እንደገለጹት ከባድ ዝናቡ የተከሰተው ኤልኒኞ እና ኦሽን ዲፖል በተሰኙ ሁለት የአየር ንብረት ክስተቶች ምክንያት ነው። ጎርፉ ያስከተለው ጉዳት ከፍተኛ የሆነው አፈሩ በረጅም ጊዜ ድርቅ በመጎዳቱ መሆኑን የሳይንስ ባለሙያው አስረድተዋል። በአካባቢው ለዓመታት የተካሄደው ግጭት እና የአልሸባብ በአካባቢው መገኘት የጎርፍ አደጋን ለመከላከል የሚደረግን ግንባታ ማስተጓጎሉ ሌላው ችግር እንደሆነም ተጠቁመዋል። በሱዳን እያየለ በመጣው ግጭት ምክንያት በሚሊዮን የሚቆጠሩ ሰዎች እየተፈናቀሉና ከፍተኛ የሆነ የሰብአዊ ቀውስ በመፈጠር ላይ መሆኑን አንድ ከፍተኛ የተመድ የስደተኞች ኮሚሽን ባለስልጣን አስታወቁ። በሱዳን የነጭ አባይንና ደቡብ ሱዳን የሚገኙ አካባቢዎችን ጎብኝተው የተመለሱት የተመድ የስደተኞች ከፍተኛ ኮሚሽነር የውጭ ጉዳይ ኃላፊ ዶሚኒክ ሃይድ የመጠለያ የውሃና የምግብ እጥረት እንዳለ አስታውቀዋል። ተመድና መንግስታዊ ያልሆኑ የረድኤት ድርጅቶች በጋራ ቢንቀሳቀሱም ካለው ፍላጎት አንጻር በቂ እንዳልሆነም ጠቁመዋል። መቆም በሚችል ግጭት ምክንያት 6 ሚሊዮን የሚሆኑ ሰዎች በአገር ውስጥና በጎረቤት ሀገራት ተፈናቃይ ሆነዋል ያሉት ኃላፊው የተኩስ አቁም ተደርጎና የፖለቲካ መፍትሄ ተፈልጎ ተፈናቃዮች ወደ መኖሪያቸው እንዲመለሱ ጥሪ አድርገዋል። ይህ ሁኔታ ሊቀጥል አይችልም ብለዋል ዶሚኒክ ሃይድ። የገንዘብ እጥረት በሱዳንም ሆነ ከሱዳን ውጪ የሚደረገውን የሰብአዊ ሥራ እንዳስተጓጎለው ኃላፊው ጨምረው ገልጸዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ከአንድ ወር በፊት በነበረው የሐማስ ጥቃት ወቅት በቡድኑ ከታገቱት ከ20 በላይ ሰዎች ውስጥ 5 የሚሆኑት ትናንት መለቀቃቸውን የአሶሴትድ ፕሬስ ዘገባ አመልክቷል። የሌሎች ታጋቾች ቤተሰቦች ግን የመለቀቅ ሂደቱ ለምን ዘገምተኛ እንደሆነና አንዳንዶቹ ሲለቀቁ ሌሎች አለመለቀቃቸው ለምን እንደሆነ በመጠየቅ ላይ ናቸው። በተጨማሪም እያየለ የመጣው የእስራኤል ጥቃት የታጋቾቹን የመለቀቅ ተስፋ እንደሚያጨልም ስጋት አላቸው። እስራኤል ባለፈው ሳምንት ለመጀመሪያ ጊዜ አንድ ታጋችን ነጻ ማውጣቷን አስታውቃ ነበር። እርሱም የሰራዊት አባሉ ኦሪ ማጊዲሽ እንደሆነ ታውቋል። ሐማስ ከዚህ ቀደም 2 አሜሪካውያን እናትና ልጅን እንዲሁም ሌሎች 2 በእድሜ የገፉ ታጋቾችን ለቆ ነበር። በእስራኤል የተያዙ በሺህ የሚቆጠሩ ፍልስጤማውያን የሚለቀቁ ከሆነ ሐማስ የያዛቸውን ታጋቾች እንደሚለቅ አስታውቋል። እስራኤል ግን እንደማትቀበል አስታውቃለች። ይህ በእንዲህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የቡድን 7 ሀገራት የውጭ ጉዳይ ሚኒስትሮች ቶኪዮ ውስጥ ባደረጉት ጉባኤ ሐማስን በማውገዝ እና እስራኤልን የራሷን የመከላከል መብት እንዳላት በመግለጽ ድጋፋቸውን ገልጸዋል። የውጭ ጉዳይ ሚኒስትሮቹ በተጨማሪም በጋዛ ሰርጥ ችግር ላይ ለወደቁ ሲቪሎች እርዳታ ማድረስ ይቻል ዘንድ ከውጊያው የሰብአዊ እፎይታ ብለው የጠሩት እንዲወሰድ ጠይቀዋል። በጋዛ ያለውን አስቸኳይ የሰብአዊ ሁኔታ በተመለከተ በጥልቅ ተወያይተናል። በጋዛ ሲቪሎችን መርዳት ይቻል ዘንድ ዜጎቻችንና ሌሎችም የውጭ ዜጎች እንዲወጡ ለማስቻል እንዲሁም ታጋቾች እንዲለቀቁ ለማመቻቸት ከውጊያው የሰብአዊ እፎይታ እንዲወሰድ ሁላችንም ተስማምተናል ብለዋል ብሊንከን። እስራኤል ከሐማስ ጥቃት በፊት ወደ ነበረው ሁኔታ መመለስ እንደማትሻ በእስራኤል ባለስልጣናት እንደተገለጸላቸው ብሊንከን ተናግረዋል። ብሊንከን በኢሲያ የሚያደርጉትን ጉብኝት በመቀጠል ዛሬ ረቡዕ ሶል ደቡብ ኮሪያ እንደሚገቡና በመጪው ቀናት ደግሞ ወደ ህንድ እንደሚያቀኑ ይጠበቃል። በአሜሪካ ትናንት በተደረገ የአካባቢ ምርጫ በሚኒሶታ ግዛት የሚገኝ ሴንት ሉዊስ የተባለ ከተማ የመጀመሪያዋን ጥቁር፣ የመጀመሪያዋን ሴትና የመጀመሪያዋን ሙስሊም እንዲሁም የመጀመሪያዋን ትውልደ ሶማሊያ አሜሪካዊ ከንቲባ አድርጎ መርጧል። የ27 ዓመቷ ናዲያ መሐመድ ዴል አንደርሰን የተባሉ የቀድሞ ባንክ ባለሙያና የተከታታይ ትምህርት መምህርን አሸንፈው ነው የከንቲባውን ወንበር ያዙት። እንደ ሶማሊያ አሜሪካዊ ሙስሊም ስደተኛና ጥቁር ምርጫውን በማሸነፌ ደስተኛ ነኝ፣ ለደገፉኝ ሁሉ አመሰግናለሁ ብለዋል ናዲያ ከቪኦኤ ጋር ባደረጉት ቆይታ። ናዲያ መሐመድ በህዝብ ምርጫ ከንቲባ የሆኑ የመጀመሪያው ትውልድ ሶማሊያ አሜሪካዊ ናቸው። ከ2 ዓመት በፊት በሜይን ደቡብ ፖርትላንድ በተሰኘ ከተማ ደካ ዳህላክ የተባሉ ትውልድ ሶማሊያ አሜሪካዊ ከንቲባ ሆነው ተመርጠዋል። እርሳቸው ከንቲባነቱን ያገኙት ግን በከተማው ምክር ቤት ተመርጠው ነው። ባለፈው ዓመት በተደረገ የአካባቢ ምርጫ 22 የሚሆኑ ትውልድ ሶማሊያ አሜሪካውያን ሴቶች አሸንፈው ወንበር ይዘዋል። በመጨረሻም በዓለም ትልቁ ንጹህ አልማዝ እንደሆነ የተነገረለት ቀለበት ትናንት ጄኔቫ ውስጥ ለጨረታ ቀርቦ 43.8 ሚሊዮን ዶላር ተሽጧል። ሰማያዊ ንጉስ ብለው የሰየሙት ቀለበት እስካሁን ከተገኙት አልማዞች ለየት ያለ ነው ተብሏል። በከፍተኛ ዋጋ በጨረታ የተሸጠ ውድ ጌጥ ሆኖ ተመዝግቧል። 17.6 ካራት የሚመዝነው አልማዝ ከጨረታው በፊት 50 ሚሊዮን ዶላር እንደሚያወጣ ተገምቶ ነበር። በጨረታው ያገኛል የተባለው ግን 35 ሚሊዮን ዶላር ነበር። ክርስቲስ የተሰኘው የጨረታ ኩባንያ ከሰማያዊ ንጉስ በተጨማሪ በድምሩ 77 ሚሊዮን ዶላር ያወጡ አልማዝና ሌሎች ጌጦችን በዕለቱ መሸጡ ታውቋል። ክብራትና ክብራን ለዜና የተመደበው ጊዜ በዚህ ተፈጽሟል። ለቀሪው ክፍለ ጊዜ ወደ አሉላ መልሳቸዋል። እንግዲህ ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ዛሬ ረቡዕ ጥቅምት 28 2016 ዓ.ም ከምሽቱ የምስልና ድምፅ አቀናባሪዎች ልጀምር ግርማ ደገፋና
ሲሳይ አሸናፊ የውብና ማብራሪ ንግግቶች አሰናጃችን አባዮ ገበያው የምስልና ድምጽ ቅንብር የስቱዲዮ አቀናባሪያችን ደግሞ ራማክሊን ነው። ከተቀሩ ባልደረቦቻችን ጋር ከልዩ ልዩ ዝግጅቶች ዘን ከምሽቱ 4 ሰዓት አብረናችሁን ዘልቃለን። ታዲያ ዘወትሩ እንደምናደርገው ሁሉ ቀዳሚው የዕለቱ አብይረስ ነው። በመግቢያ ያስተዋወቅኩት ነው የለቱ አቢርስ የላሊበላ አብያተ መቅደሶች መጠለያ በፍንጣሪ እንደ ተመታ የገለጹ እማኞች ተዋጊ ኃይሎች ከአካባቢው እንዲርቁ ሲሉ የተማጸኑበት በአማራ ክልል ሰሜን ወሎ ዞን በላሊበላ ከተማና በአካባቢው በመከላከያ ኃይሉና በፋኖ ታጣቂዎች መካከል ዛሬ ረቡዕ ከማለዳው እስከ እኩለ ቀን የዘለቀና በከባድ መሳሪያ የታገዘ ነው ያሉት የተኩስ ልውውጥ እንደተካሄደ የአይን እማኞች ተናግረዋል። ከሶስት ሰዓት በላይ እንደቆየ በተገለጸው በዚህ የተኩስ ልውውጥ ሳቢያ ወደ ውጭ ወጥቶ የደረሰውን ሰብአዊ ጉዳት ለማወቅ እንዳልተቻለ ለአሜሪካ ድምጽ አስተያየታቸውን የሰጡት እነኙ የከተማ ነዋሪዎች አመላክተዋል። በተመሳሳይ በደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ በባለፈው ሳምንት ቅዳሜና እሁድ በሁለቱ ኃይሎች መካከል በተካሄደው የተኩስ ልውውጥ የአንድ ሰላማዊ ሰው ሕይወት ማለፉን የመንግስት መስሪያ ቤት መቃጠሉንና በተቋማት ውስጥ የነበሩ ኮምፒውተሮችም ጉዳት እንደደረሰባቸው የአካባቢው ነዋሪዎች አመልክተዋል። በመስፍን አራጊና በሌሎች ዘጋቢዎቻችን የተጠናቀሩ ዘገባዎችን ጨምቃ ስምኝሽ ቆየ እንደሚከተለው ታቀርባለች።
ኢትዮጵያ በዓለም አቀፍ ደረጃ የሰው ልጆች ሁሉ ሀብት አድርጋ ካስመዘገበቻቸው ቅርሶች በቀዳሚነት የሚጠቀሱት የላሊበላ ውቅር አብያተ መቅደሶች በሚገኙበት በላሊበላ ከተማና በዙሪያው በመከላከያ ኃይሉና በፋኖ ታጣቂዎች መካከል ዛሬ ረቡዕ ከማለዳው አንስቶ ለሰዓታት የዘለቀ የተኩስ ልውውጥ እንደተካሄደ አንድ ለደህንነታቸው ስለሚሰጉ ስማቸውን ከመግለጽ የተቆጠቡና በንግድ ስራ እንደሚተዳደሩ የጠቀሱልን አስተያየት ሰጪ ተናግረዋል።
የዛሬ 950 ዓመት ያስቆጠሩ ቅርሶች ከባድ መሳሪያ እዚሁ ከተማው ላይ ሆኖ እየመታ የምናየው ነው። አሁን ራሱ ታሽ ወደ ሽምሻ የሚባለው ኤርፖርት የሚባል አለ። ከዛ ሆኖ በከባድ መሳሪያ እያስነጨፈ የአሸተን ማርያም ናፕቶላ እና በጣም ከባድ የሆነ ነው። እዚሁ ከተማ ላይ ሆኖ ራሱ ድሽቃ ሞርተር የተለያዩ ነገሮችን የማይተኩስ ነገር የለም። በጣም አስቸጋሪ ነው። ልጆች ራሱ ባብተዋል። እኛቸውን በጣም ምንም የሚያደርጉት ነገር ጠፋና አቅናቸው ልጆች ራሱ ሸበሩብናል። የተኩስ ድምጽ እንደሚሰማችሁ እንግዲህ መሳራ ሲጠቁስ ተራራ ስድርጌ ላይ ስላለ ቤተክርስቲያን አሸተ ናክተላ እንዲሁም የላሊበላ ነቢተ ጊዮርጊስ የመንቀጥቀጥ ማርያም ምድርን የሚንቀጠቀጠው ነቢተ መድኃኔዓለም ነቢተ አማኑኤል ነቢተ ማርያም ነቢተ ሊባኖስ ተስነጥቀው ነው ያሉት። በዛ ላይ አሁን ይሄ ተኩስ ላይ ይሄን ከባድ መሳሪያ ህዝብ ሆኖ ሲተኩስበት የምን ያክል ሪስክ እንዳለው እንግዲህ ሰው ይገምታል።
ከባድ መሳሪያ ጭምር ጥቅም ላይ እንደዋለና ከሶስት ሰዓት በላይ እንደቆየ በተገለጸው የተኩስ ልውውጥ የደረሰውን ሰባዊና ቁሳዊ ጉዳት እንደ ልብ ተንቀሳቅሶ በዝርዝር ለማወቅ አልተቻለም ያሉን ደግሞ በተመሳሳይ ምክንያት ስማቸውን ከመግለጽ የተቆጠቡ ሌላው የከተማው ነዋሪ ናቸው። በተኩስ ልውውጡ ወቅት ከውቅር አብያተ መቅደሶቹ በአንዱ ውስጥ ተጠልለው እንደነበር የተናገሩት እኚህ አስተያየት ሰጪ የከባድ መሳሪያ ተኩሱ ያስከተለው ፍንጣሪ አብያተ ክርስቲያኑን ከዝናብ ከፀሐይና ከነፋስ ለመከላከል በተዘረጋው መጠለያ ላይ ማረፉን ገልጸዋል።
የተመረረ ያለው ግቢ በየሶይራና ደብረ ታቦር ተራራ ላይ የቅርስ ቦታዎች ላይ ቡድን መሳሪያዎችን ዲሽቃ በማድረግ ላይ ነበር ሲተኩሱ የዋሉት በቃል ነው እና ለማቋረጥ 3 ሰዓት ያክል ከዛ ደግሞ ዙ 23 እና ሞርተሩን ደግሞ ለመካልክ እና ኳስ ሜዳ ላይ በማድረግ ሲተኩሱ የነበሩት እና ያው ለማቋረጥ ያን ከባድ መሳሪያም ሲይዙ የነበሩት ሲጀምር ሁለት ሰዓት ጀምሮ እዛ ቤተክርስቲያን የሚኛለት በአይኔ ያየሁት አሁን ሶስት ጊዜ ሸልተሩ ላይ መጥቶታል።
መጠለያው ማለት ነው።
መጠለያው ነው ብረቱን መጥቶታል ሶስት ጊዜ። በቃ ተፈናጥሮ እዛ ጥይቱ ላይ አሁን እጆች እንዳለ እንትን የመታው እንትን ላይ ያረፈ ፕላስ አሁን ሸልተሩ ላይ ኬንዳው ላይ ይምታው ገና ቼክ የተደረገ ነገር የለም። ብረቱ ላይ ነው ያረፈው። ሙዚየሙ ላይ አርፏል። እዛ ቤተ መድኃኔዓለም ላይ ብረቱ ላይ ሁለት አርፏል። ቤተ ማርያም ላይ አንድ አርፏል። ኦልሞስት አሁን ሳንዶ ተቆጣጥሮታል ከተማ።
በሌላ በኩል ሮይተርስ እና አጃንስ ፍራንስ ፕሬስ ዛሬ ረቡዕ የፋኖ ታጣቂዎች ከፖሊስ ከሚሊሻና ከመከላከያ ኃይሎች ጋር የሚያደርጉት የተኩስ ልውውጥ በርትቶ እንደዋለ ዘግበዋል። ይህ ዘገባ እስከተጠናቀረበት በኢትዮጵያ አቆጣጠር ከቀኑ 8 ሰዓት ድረስም ከተማው በፋኖ ታጣቂዎች ስር ውሎ እንደነበር AFP የዜና ምንጮቹን ጠቅሶ አስነብቧል። ውቅር አብያተ መቅደሶቹ የታነጹባትና በዩኔስኮ ቅርስነት የተመዘገበችው የላሊበላ ከተማ በሁለቱ ኃይሎች መካከል እየተካሄደ ባለው ግጭት የውጊያው ድማ ስትሆን የዛሬው ለመጀመሪያ ጊዜ እንዳልሆነ የጠቀሰው AFP ውጊያው የጀመረው ዛሬ ጠዋት 2 ሰዓት ገደማ ነው። ፋኖ የተወሰነ የከተማዋን ክፍል የተቆጣጠረ ይመስላል። የተወሰኑ የተዋጊ ቡድኑን ታጣቂዎች በዋናው መንገድ ላይ አይቻለው ሲሉ ስማቸውን መግለጽ ያልፈለጉ አንድ የላሊበላ አብያተ መቅደስ ዲያቆን ለኤኤፍፒ ተናግረዋል። ዲያቆኑ የኢትዮጵያ መከላከያ ኃይል አሁንም የአየር ማረፊያውን እንደተቆጣጠረ ነው ብለዋል። ውጊያው አሁንም እንደቀጠለ መሆኑንና የተወሰኑ ሰላማውያን ነዋሪዎችም እንደተጎዱ አገልጋዩ ጨምረው ገልጸዋል። ትላንት ማክሰኞ ምሽት የፋኖ ታጣቂዎች በአራት አቅጣጫዎች ወደ ላሊበላ ከተማ እንዳመሩና ዛሬ ጠዋት 2 ሰዓት ገደማ ውጊያው እንደተጀመረ ሌላው የከተማዋ ነዋሪ ለኤኤፍፒ ተናግረዋል። የአሜሪካ ድምጽ ያነጋገራቸው አስተያየት ሰጪዎች መንግስት በየስብሰባው መድረኩ ከሚናገረው ውጪ በተግባር ችግሮችን ለመፍታት ውይይትን ቀዳሚ አማራጭ እንዲያደርግ አመልክተዋል። ይህ ካልሆነ ደግሞ ሁለቱም ተፋላሚዎች ውጊያውን ታሪካዊና መንፈሳዊ ዓለም አቀፍ ቅርሶቹ ካሉባቸው አካባቢዎች እንዲያርቁ ተማጽነዋል።
በሁለቱም ወገን የትልቅ ቅርስ ቦታ አሸናፊውም ቅርስነቱን ይዞ ለመቀጠል ታቅርስ ቦታ ላይ ተኩስን ማቆም አለበት፣ ወጣ ብሎ መታኮስ አለበት። ተሸናፊውም ደግሞ ለትውልድ ይትረፍ ብሎ ወጣ ብሎ መታኮስ አለባቸው ሁለቱም ወገኖች።
ስለ ጉዳዩ የተጠየቁና የአካባቢውን የዛሬ ውሎ ከስፍራው ምንጮቻቸው ማጣራታቸውን የገለጹ አንድ ከፍተኛ የመንግስት ባለስልጣን በበኩላቸው ትላንት በመከላከያው ከተመቱት የተራረፉት ዛሬ ጠዋት ከረቡ ገበያተኞች ጋር ተቀላቅለው በሰባት ወይራ በኩል ወደ ከተማው ገብተው ከፖሊስና ሚሊሻ ጋር ተታክሰዋል ብለዋል። ትላንት ማክሰኞ ከተካሄደው ውጊያ በኋላ የመከላከያ ኃይሉ ግጭቱን ከከተማዋ ለማራቅ ወደ ተራራው እንደወጣ የጠቀሱት ባለስልጣኑ ዛሬ ግን ተመልሶ እየገባ እንደሆነም ተናግረዋል። መቅደሶቹ ምንም አልሆኑም። አሁን ዮሐንስ አምባ በሚባለው ከከተማው ውጭና ወደ አውሮፕላን ማረፊያው ከሚሰማው ተኩስ በቀር በአካባቢው ውጊያ የለም፣ እየጠራ ነው ሲሉም አክለዋል። አዲሱ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ሰሞኑን ከደሴ ከተማ ነዋሪዎች ጋር ባደረጉት ውይይት በአስተዳደራቸው ላይ ስለሚነሳባቸው የሰላምና የውይይት ጉዳይ ተከታዩን ምላሽ ሰጥተው ነበር።
ሁልጊዜ የሚመክሩ ሰዎች እባካችሁ ለምን ውይይትን ቅድሚያ ለምን አሰጡ እንደዚህ ለምን አታደርጉም ይላሉ። አንዳንዶች በቀናነት የሰው ቤት ከሚጠፋ ቁስ ከሚጠፋ ውድመት ከሚከተል ይህን ፍቱ በማለት ነው። ልክ ናቸው፣ እንደ መፍትሄ አቅጣጫ። ግን የውይይት ፍላጎት በአንድ ወገን የሚሳካ አይደለም። ከሃይማኖት አባት እስከ ቤተ መንግስት ድረስ በጣም ከፍተኛ ጥረት ነው የተደረገ። እውነት ለመነጋገር ይህ ሁላ ተሳካ። አሁንም ቢሆን እንደ መንግስት በሚሰማ ጆሮ የሚቀበል ልቦና ካለ መንግስት ይህንን በዚህ መንገድ እስከ መጨረሻው ድረስ ችግሩን በኃይል እፈታለሁ የሚል አይደለም አማራጭ።
ከወጥ አለት ተፈልፍለው የታነጹት የላሊበላ ውቅር አብያተ መቃደስ በጥገናና እንክብካቤ እጦት የደረሰባቸው ችግር ሳይፈታ በአካባቢው ከባድ መሳሪያን ጭምር ያስተናገደ የተኩስ ልውውጥ መደረጉ የቅርሶቹን ጉዳት መጠን እንዳያባብሰው የዘርፉ ባለሙያዎች ስጋታቸውን እየገለጹ ይገኛሉ። በተመሳሳይ ዜና በደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ ባለፈው ቅዳሜና እሁድ በሁለቱ ኃይሎች መካከል ለሁለት ቀናት የዘለቀ የተኩስ ልውውጥ እንደነበር ለደህንነታቸው እንደሚሰጉ ገልጸው ስማቸውን ከመግለጽ የተቆጠቡ የቤት እመቤት ተናግረዋል።
ከዘጠኝ ሰዓት እስከ 11 ሰዓት ከፍተኛ የሆነ የተኩስ ልውውጥ አለ። ከተኩስ ልውውጡ በኋላ ፋኖች ገብተዋል አደሩ። ጠዋት በማግስቱ 4 ሰዓት ላይ እነሱ ወጡ ሄዱ። ከባድ መሳሪያም ሁሉ ጭምር ነበረ። ከዛ በኋላ መከላከያ ገባ። ምንም ያለማቋረጥ ነው የተኩስ ልውውጥም የነበረው። ከባድ መሳሪያ ሁሉ እየተጠቀሙ ነው እንትን ያሉት። እኛም ከቤታችን መውጣት እንቅስቃሴም ስለሌለ ቤታችን እዚህ ሁነን ከምንሰማው ግን ከንጹሃንም አንድ የሞተ ሰው እንዳለ ነው እኛ በምናውቀው። አንድ ጽህፈት ቤት ተቃጥሏል። አጠቃላይ የመንግስት ጽህፈት ቤቶች፣ ኮምፒውተር ምናምን ያሉት በሙሉ ወድመዋል። የመንግስት መኪናዎችን እንዲሁም የግለሰብ አይሱዚ ሁሉ ተቃጥለዋል።
ከተኩስ ልውውጡ ጋብታ በኋላ ቤት ለቤት በሚደረግ አሰሳ በተለይ በወጣቶች ላይ ድብደባና እንግልት እየተፈጸመባቸው እንደሆነ በስማቸው መጠቀስ ያልተስማሙ ሌላው አስተያየት ሰጪ ጠቁመዋል።
ከበድላል ያለው ነገር ወጣቱ ተሳቁ ነው። መውጣት መግባት አንችልም፣ በቃ ቤት ውስጥ ተቆጥረን ተቀምጠናል። በዱላ በሰደፍ በጫማ ሲ ብዙ ነገር ይደረስበት ነው ያለው።
በሀገር ውስጥ ብዙሀን መገናኛዎች ከቀናት በፊት በተላለፈው በሀገር መከላከያ ሚኒስትር የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ንግግር ሰራዊቱ የፓርቲ አገልጋይ አይደለም ሲሉ ተደምጠው ነበር።
ፕሮፌሽናል ሰራዊት ማለት የማንም ፖለቲካ ፓርቲ ገነና የሌለው ህግ ባለበት መንገድ ተመርጦ ለስልጣን ለመጣ መንግስት ሁሉ ታዛዥ ነው። እናንተ ለመረጣችሁ ደግሞ መታዘዝ አለበት። የሆነ ነገር ሲመጣ የሆነ ነገር ላይ የሚለጠፍበት መንገድ ትክክል አይደለም። የእናንተ ከአብራካችሁ የተገኘ ሰራዊትና ተቋም ነው። ይህን ተቋም ጠብቃችሁ እንዲከበር አድርጋችሁ ለትውልድ ካላሻገራችሁ እቺ የምናለቅስላት ኢትዮጵያ አትኖርም።
የአምባሰል ወረዳ ዋና አስተዳዳሪ ዘላለም መኩዬን ለማነጋገር የደወልንላቸውን ስልክ አንስተው ከአሜሪካ ድምጽ መሆኑን ከሰሙ በኋላ መልሰው ዘግተውታል። በሌላ ዜና ዛሬ በውጫሌ አንጻራዊ ሰላም ቢሰፍንም በግጭቱ በደረሰው ቃጠሎና ውድመት የመንግስት ስራ እንደቆመ አስተያየታቸውን የሰጡን የከተማዋ ነዋሪዎች አመልክተዋል። በአንጻሩ አዲሱ የአማራ ክልል ርዕሰ መስተዳድር አረጋ ከበደ በቅርቡ ከአሚኮ ቴሌቪዥን ጋር ባደረጉት ቆይታ በክልሉ የጸጥታ ችግር መኖሩን አምነው እርሳቸው ህግ ማስከበር ሲሉ የጠሩትን እንቅስቃሴ አጠናክረው እንደሚቀጥሉ አስታውቀው ነበር። ርዕሰ መስተዳድሩ ይህንን ቢሉም በክልሉ የተስፋፋው የጸጥታ ችግር በማህበራዊ፣ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ላይ ጫና እንዳስከተለ የመንግስት አካላት እየተናገሩ ይገኛሉ። የኢትዮጵያ ሰብአዊ መብቶች ኮሚሽንም ሰብአዊ ጉዳቶቹ እንደሚያሳስቡት ለአሜሪካ ድምጽ መግለጹ አይዘነጋም። በመስፍን አራጌና በሌሎች ዘጋቢዎች ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
መስፍንን ስመኝሽና የተቀሩት ባልደረቦቻችንና ዘጋቢዎችን አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የተከታተላችሁት የዕለቱን አብይ ርዕስ ነበር። አሁን ወደ ተከታዩ የመጽሔት ርዕስ ስንሻገር መንግስትና የኦሮሞ ነጻነት ሰራዊት በታንዛኒያ ሁለተኛ ዙር ድርድር እያካሄዱ መሆኑ መገለጹን ይመለከታል። በኦሮሚያ ክልል ያለውን ግጭት በማስወገድ ሰላም ለማምጣት ያለ በመሆኑ የተነገረለት የኢትዮጵያ ፌዴራል መንግስትና የኦሮሞ ነጻነት ሰራዊት ሁለተኛ ዙር ድርድር ትላንት ማክሰኞ በታንዛኒያ ዳሬ ሰላም ከተማ እንደተጀመረ ምንጮች ለአሜሪካ ድምጽ ገልጠዋል። ምንጮቹ አክለውም በሁለቱ ወገኖች በኩል ዘላቂነት ወዳለው መፍትሄ ለመድረስ የሚታየው ቁርጠኝነትና ውሳኔ የሚደነቅ ነው ብለውታል። የኢትዮጵያ መንግስትም ሆነ የኦሮሞ ነጻነት ሰራዊት ታዲያ ድርድሩ ስለመጀመሩ እስካሁን የሰጡት አስተያየትም ሆነ ያወጡት ይፋ መግለጫ ግን የለም። ፀሐይ ዳምጠው ዝርዝሩን ይዛለች።
የኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት ተወካዮች ባለፈው አመት ሚያዝያ ወር መጨረሻ ታንዛኒያ ላይ ያለ ስምምነት ያጠናቀቁትን የቅድመ ድርድር ንግግር ለመቀጠል መሆኑን ለአደራዳሪዎቹ ቅርበት ያላቸው ምንጮች ለአሜሪካ ድምጽ ተናግረዋል። የኢትዮጵያ ፌደራል መንግስትም ሆነ የኦሮሞ ነጻነት ሰራዊት ስለተጀመረው ድርድር እስካሁን የሰጡት ማረጋገጫ የለም። በእኛ በኩል ከሁለቱም ወገኖች ከፌደራል መንግስት ኮሙኒኬሽን አገልግሎትና ከኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም ምንጮች ወደ ወሳኝ ምዕራፍ ተሸጋግሯል ያሉት ድርድር መጀመሩን ለአሜሪካ ድምጽ ተናግረዋል። ሁለቱ ወገኖች ባለፈው አመት ሚያዝያ ወር ያካሄዱትን የመጀመሪያ ዙር ድርድር ያጠናቀቁት ያለ ስምምነት ነበር። ግጭቱን በዘላቂነትና ሰላማዊ በሆነ መንገድ ለማስቆም እንዲቻል የሰላም ውይይቱን በመቀጠል አስፈላጊነት ላይ ግን ተግባብቶ እንደነበር በወቅቱ በሰጡት መግለጫ አመልክተዋል። የኦሮሞ ፌደራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ሁለቱ ወገኖች ዘላቂ መፍትሄ የሚያመጣ ስምምነት ላይ መድረስ እንዳለባቸው አመልክተዋል።
ከመጀመሩ ጥሩ ነው። እኛ ይህንን ስንጠይቅ ነበር። አሁንም እንደግፋለን። ሮዞሮ ግን ዋናው ጉዳይ መሰረታዊ በሆነ መንገድ የኦሮሞ ሕዝብ የመብት ትግል ላለፉት 50 ዓመታት ሲከባለል የቆየ ነው። ብዙ መስዋዕትነት የተከፈለበት ውድ ዋጋ የተከፈለበት ትግል ነው። ይህንን በሚመልስ መልኩ እልባት በሚያገኝ መልኩ ድርድሩ እንዲካሄድ እንፈልጋለን። አለባብሶ እንዳይታለፍና ነገ ለሌላ አዙርት ደግሞ እንዳይታድርገን ከዚህ በፊት በተደጋጋሚ ሲደረግ ስለነበር ለአንዴና ለመጨረሻ የኦሮሞ ህዝብ የመብት ትግል እልባት በሚያገኝበት አቅጣጫ ድርድሩ እንዲካሄድ እንመክራለን።
ለአደራዳሪዎቹ ቅርበት ያላቸው ምንጮች እንደገለጹት በሁለቱም ወገኖች በኩል ዘላቂነት ወዳለው መፍትሄ ለመድረስ ቁርጠኝነቱ አለ። ዶክተር ሙሉ አለም ተገኝ ወርቅ የኢዜማ የህዝብ ግንኙነት መምሪያ ኃላፊ ናቸው።
መረጃውን እንደሰማን እኛም የተሰማን ድርድርና ወደ ሰላም የሚወስድ መንገድ እንደመከተል የሚደረገው ነገር የሚበረታታ ነው። ሁልጊዜ ከሰላም ከድርድር መፍትሄዎችን ለማግኘት ከንግግር ሰሪያ ልሳን ቆሞ በሀሳብ ላይ በጠረጴዛ ዙሪያ ውይይት ተደርጎ ወደ መፍትሄ ለመምጣት የሚደረግ የትኛውም ሙከራ ለፓርቲያችን መርሃችን ነው። ውይይት አንዱ ሴታችን ነው። ያስፈልጋል ብለን እናምናለን። ትክክልም ነው፣ ይገባልም ብለን እናስባለን። ምናልባት ከዚህ ጋር ተያይዞ ግን ማንሳት የሚኖር መንግስት ከተለያዩ ታጣቂ ቡድኖች ጋር የተለያዩ ስምምነቶችና ድርድሮችን አድርጌያለሁ ይላል። ከዛ ጋር ተያይዞ እንግዲህ ካገኘናቸው ልምዶች የምንማረው አንደኛ የግልጽነት ችግር ይፈጠራል። አንዳንድ ጊዜ አሁንም እንደዚህ አይነት ድርድሮች ሲደረጉ ከመንግስት በኩል የድርድር ባህሪ ይገባናል። ለብሔራዊ ጥቅምን ባስጠበቀ መልኩ ሊወሰዱ የሚገባቸው ጥንቃቄዎች ይኖራሉ። ግን በመረጃ ደረጃ አትሊስት መሰረታዊ ጉዳዮች ላይ ለምሳሌ ድርድር እያደረግን ነው፣ ይሄ ነው የሆነው። ባለፈው ታንዛኒያ ላይ በሚያዝያ ወር ይመስለኛል ካሰሳቁ ነገር ሚያዝያ ላይ ያደረጉትን ድርድር እናሳወቁት ሁሉ እንደዚህ አይነት ድርድሮችን ለህዝቡ ግልጽ ማድረግ ከግምት ከመላምት ያሱ ይቆጠባል። መረጃዎቹ በግልጽ ለማህበረሰቡ ማድረስ አንደኛው ነው።
በሁለቱም አካላት እየተሳተፉ ያሉት ተነጋጋሪዎች እንዲሁም የውይይቱን ዝርዝር ነጥቦች አስመልክቶ ይህ ዘገባ እስከተጠናቀረበት ጊዜ ድረስ የወጣ መግለጫ የለም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን ለዘገባው አመሰግናለሁ። ተከታዩ ርዕስ ደግሞ ወደ ትግራይ ያሻግረናል። በትግራይ አራት አመራሮች ከኃላፊነት የተነሱት ስራን ለማከናወን ወይም ለመፈጸም ባለመቻል ነው ይላሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አራት የክልሉ ከፍተኛ አመራሮችን ከኃላፊነታቸው አንስተዋል። የክልሉ የኮሙኒኬሽን ጽህፈት ቤት ኃላፊ አቶ ረዳይ ሐለፎም እርምጃው ከአመራሮቹ የሥራ አፈጻጸም ጋር የተያያዘ ነው ያሉት አቶ ረዳይ መንግስት የሥራ ኃላፊዎችን ይመድባል፣ እንዲሁም የመንግስትን ሥራ መፈጸም ያልቻሉትን ያነሳል ሲሉ ስለተወሰደው እርምጃ ለአሜሪካ ድምጽ ገልጠዋል። ሙልጌታ አጽባህ ተከታትሎታል።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት በፌስቡክ ገጹ ባወጣው መረጃ አራት የክልሉ ከፍተኛ የመንግስት ኃላፊዎች በክልሉ ፕሬዝዳንት አቶ ጌታቸው ረዳ እንደተነሱ አስታውቋል። ከመንግስት ስራ ምድባቸው የተነሱት አራቱ ከፍተኛ ኃላፊዎች በምክትል ፕሬዝዳንት ማዕረግ የክልሉ የህዝብ ቅስቀሳ አማካሪና የህወሓት ጽህፈት ቤት ኃላፊ አቶ አለም ገብረዋህድ፣ የክልሉ ጊዜያዊ አስተዳደር ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ፣ የትግራይ ደቡባዊ ምስራቅ ዞን አስተዳዳሪ ወይዘሮ ሊያ ካሳ ና የትግራይ ሰሜናዊ ምዕራብ ዞን አስተዳዳሪ አቶ ተክላይ ገብረመድህን ናቸው። በጉዳዩ ላይ ማብራሪያ የጠየቅናቸው የክልሉ ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ረዳኢ ሐለፎም በተሰጣቸው ኃላፊነት መሰረት ስራቸውን በማያከናውኑ አመራሮች ላይ መንግስት ሁልጊዜ ከቦታቸው ያነሳቸዋል ብለዋል።
መንግስት ደግሞ እርምጃ የሚወስደው የሚታወቅ ነው። ስራዎች አሉ። ስራዎች በትክክል አልተሳኩም ብሎ ካሰበ ወይ ተደናቅፈዋል ብሎ ካሰበ፣ በምፈልገው መንገድ እየሄዱልኝ አይደለም ብሎ ካሰበ የሆነ ሰው ያነሳል። እና መወሰድ ያለበት የሚመስለኝ የተሰጠው ተልእኮ በአግባቡ ባልተወጣ አመራር እና ያ ስምርት የሰጠው አካል ደግሞ ስራዬ በትክክል እየተሰራ አይደለም፣ እየተከናወነ አይደለም ብሎ ያመነ አመራር እና ኃላፊነት የተሰጠው የማንሳት የእሱ ስራ ይሆናል። አሁን የጊዜያዊ መስተዳድሩ ፕሬዝዳንት ኃላፊነት ወስደው ይህንን ስራ እየተሰራ አይደለም ብለው ባመኑበት ሰው ማንሳት፣ በነዛ የተነሱ ሰዎች ደግሞ ሌላ ሰው መተካት የመንግስት ስራ።
ከፍተኛ አመራሮቹ ከኃላፊነታቸው የተነሱበት ደብዳቤ ባለፈው ጥቅምት 17 ቀን 2016 ዓ.ም ተፈርሞ ወጪ የተደረገ ቢሆንም በይፋ የታወቀው ከ10 ቀናት በኋላ ትላንት ማክሰኞ ጥቅምት 27 ቀን 2016 ዓ.ም ነው። የቀናቱን ክፍተት አስመልክቶ የተጠየቁት አቶ ረዳይ መንግስት ይፋ ማድረግ በሚፈልግበት ጊዜ ይፋ ያደርጋል የሚል ምላሽ ሰጥተዋል። ከሁለት ሳምንታት በፊት መንግስት ካስቀመጠው አቅጣጫ ውጭ ስራቸውን ትተው ሌላ እንቅስቃሴ ውስጥ ገብተዋል የተባሉ 6 የዞን አመራሮች በጊዜው አስተዳደሩ ፕሬዝዳንት ከኃላፊነታቸው ሲነሱ መሰል እርምጃዎችም ተጠናክረው እንደሚቀጥሉ አቶ ጌታቸው ረዳ አመልክተው እንደነበር ይታወሳል።
ወሰዱ ሱጉምስታት በዝጥራህ ዝወሰኑ ከመዘሆነ ፈለጥለሎ
አሁን የተወሰደው እርምጃ አይቆምም። ህዝብን ለማገልገል በማንኛውም የተቀመጠ ኃላፊ ስራውን በማይፈጽምበት ጊዜ አስቸኳይ እርምጃ እንወስዳለን።
እኒህ ተከታታይ እርምጃዎች በህወሓት አመራሮች መካከል ልዩነት ስለመፍጠሩ ያሳይ እንደሆነ የተጠየቁት የክልሉ የኮሙኒኬሽን ጽህፈት ቤት ኃላፊና የፓርቲው የማዕከላዊ ኮሚቴ አባል አቶ ረዳይ ሐለፎም የሐሳብ ልዩነት ሁልጊዜ የነበረ ነው ሲሉ አመልክተዋል።
እነስከማቀው ድረስ የሐሳብ ልዩነት ሁሌም አለ ነበር፣ አሁንም አለ። ለምሳሌ ባለፈው ከአንድ ወር በፊት ይመስለኛል 7-8 ቀን ተሰብስበን ነበር። 7-8 ቀን የምንሰበሰብበት ምክንያት የሚያለያዩን ሐሳቦች ስላሉ ነው። አብዛኛው ወደሚስማማበት ደረጃ ለመድረስ እኮ ነው ያ ሁሉ ጊዜ የምትወስደው እንጂ ሞኖቶኒክ ልትሆን አትችልም። አሁን ደግሞ ሞኖቶኖ ስለመሆን በቃ ተቀየረ፣ የተቀየረ ነገር አለ። ብዙ ችግሮች አሉ። ቢያንስ ሁለት ኮንፍሊክት የሚመስል ነገሮች አሉ። ሰላም ለሰላም የሚቆም አለ? ለሰላም ደግሞ በሰላም መንገድ የሚፈልጋለ ባለን አማራጭ መጣቀምም እንደማራጭ አይድጎ የሚወስድም አለ። ይሄ ግለሰዎች እይታ ነው የሚሆነው። በህዋት ውስጥ ያሉ ግለሰዎች እይታ ነው። ሄዶ ሄደ ግን መጨረሻው ይጣቀልና ያብዛኛው ይሆናል። ስለዚህ ልዩነት አለ የሚባለው በጊዜው ሲደርስ ደግሞ ህዋት ገምግሞ የሚደርሰው ይሆናል። ሲጀመር ደግሞ ህዋት ኮስካሁን በነበሩ ሂደቶች ቆል ገመተም የቁጥቁጥ ግምገማ ነው ያደረግን ያለነው። የሆነ ነገር ያጋጥማል እሷን ለጊዜው ማለት እንጂ ስትራቴጂካሊ ገምግመን ልዩነቶች ካሉ ወጥተው ነጥረው የፓርቲ ዲሲፕሊንም ስላለው ማለት ነው። ይሄን መታወቅ መቻለለም። አሁን ያለው ግርግር የግለሰቦች ነው።
ከመንግስት ስራ ምድባቸው ከተነሱት ሐላፊዎች መካከል የህወሓት ጽፈት ቤት ሐላፊ የሆኑት አቶ ዓለም ገብረዋህድን አስተያየት ለማካተት ወደ ቢሮአቸው አምርቼ የነበረ ቢሆንም ላገኛቸው አልቻልኩም። ከጊዜያዊ አስተዳደር ጽፈት ቤት ሐላፊነት የተነሱ አቶ አማኑኤል አሰፋ ደግሞ በስልክ ስለ ጉዳዩ ጠይቄያቸው በአሁን ጊዜ የትግራይ ህዝብ ጥያቄዎች ሌሎች ጉዳዮች እንደሆኑ ጠቅሰው በዚህ ትንሽ ነገር አስተያየት አልሰጥም ሲሉ እርምጃውን አጣጥለዋል። ከደቡብ ምስራቅ ዞን አስተዳዳሪነት የተነሱት ወይዘሮ ሊያ ካሳ በበኩላቸው እርምጃው የተገለጸበት ደብዳቤ እንዳልደረሳቸውና በማህበራዊ ብዙሃን መገናኛ ግን እንደተመለከቱት ገልጸው ስለ ጉዳዩ ተጨማሪ አስተያየት ከመስጠት ተቆጥበዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ልጌታን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት የረቡዕ ምሽት ዝግጅታችንን ነው። አሁን ወደ ዓለም አቀፍ ርዕሰ ጉዳዮች ነው የምንሻገረው። ሐማስና እስራኤል። አንድ ወር ሙላው የእስራኤል እና የጋዛ ጦርነት አሁንም እንደቀጠለ ነው። በእስራኤልና በሐማስ መካከል አንድ ወር ያስቆጠረው ይህ ጦርነት በጋዛ ምድር ላይ ተጠናክሮ መቀጠሉ በንጹሃን ዜጎች ላይ እያደረሰ ያለው ጉዳትና በከፍተኛ ሁኔታ እየጨመረ በመምጣቱም ዩናይትድ ስቴትስና ሌሎች ዓለም አቀፍ መሪዎች ሰብአዊ እርዳታ ወደ ጋዛ እንዲገባ ጊዜያዊ የተኩስ አቁም እንዲደረግ ጠይቀዋል። እስራኤል በበኩሏ 240 ታጋቾቿ ለሰብአዊ ቀውሱ መፈታት ቅድሚያ እንዳለበት ትገልጻለች። ሊንዳ ግርስታይን ከኢየሩሳሌም ያደረሰችን የዚህን ዘገባ ዝርዝር ስምንሽ የቆየ እንደሚከተለው ታቀርበዋለች።
በእስራኤል የህዝቡ ትኩረት 30 ህጻናትን ጨምሮ ወደ 240 የሚጠጉ ታጋቾች ዕጣ ፈንታ ላይ ነው። ታጋቾቹ እስኪለቀቁ እስራኤል የተኩስ አቁም ስምምነት እንዳታደርግ ወይም ሰብአዊ እርዳታ ወደ ጋዛ እንዲገባ እንዳትፈቅድ የሚጠይቁ ሰልፎችም ተጠናክረው ቀጥለዋል። ታጋቾቹን በድርድር በማስለቀቅ የሚታወቀው ተደራዳሪ ጌርሾን ባስኪን ታጋቾቹ አሁንም በህይወት እንዳሉና ከመሬት በታች ባሉ ዋሻዎች ውስጥ እንደሚገኙ እንደሚያምን ይገልጻል።
They are probably being cared for as hostages in
this እንደዚህ አይነት ሁኔታ ውስጥ ያሉ ታጋቾች ሊደረግላቸው የሚችለውን እንክብካቤ ያገኙ ሊሆን ይችላል። አካላዊ ስቃይ የደረሰባቸው ነው በያላምንም ምናልባት በህይወት ለመቆየት አስፈላጊ የሆነው ምግብና ውሃ አነስተኛ ሊሆን ይችላል። ምናልባት የህክምና አቅርቦቱ የተገደበ ሊሆን ይችላል። ነገር ግን አሁንም በሐማስ ዘንድ የፍልስጤም እስረኞችን ከእስራኤል እስር ቤቶች ለማስለቀቅ ጠቃሚ መያዣዎች ናቸው።
እስራኤላውያን በታጋቾች አፈና በአብዛኛው ንጹሃን ዜጎች በሆኑ 1400 ሰዎች ላይ የተፈጸመው ጭካኔ የተሞላበት ግድያና በጋዛ ወረራ የሚሞቱ ወታደሮች ቁጥር እየጨመረ መምጣት የደህንነት ስሜታቸውን ማናጋቱን ይናገራሉ። የሻሎም ሃርትማን ተቋም ባልደረባ የሆነው ዩሲ ክሌን ሃልቪ በእስራኤል ስላለው ስሜት ለአሜሪካ ድምጽ ያስረዳል።
Israeli society has never been as mortally wounded.
የእስራኤል ማህበረሰብ በዚህ መልኩ ለሞት በሚያደርስ ሁኔታ ጉዳት ደርሶበት አያውቅም። በጅምላ የተጎዱት ወይም የታገቱት ሰዎች ቁጥር ብቻ ሳይሆን 1000 እስራኤላውያን የተጨፈጨፉበትና ያለረዳት የሞቱበት መንገድ ነው። ሁኔታው ይህች ሀገር የተመሰረተችበትን መንፈስ የሚጻረር ነው። እስራኤል የተፈጠረችው ለአይሁድ ህዝብ አስተማማኝ መሸሸጊያ እንድትሆን ነው። ለእስራኤል የተገባላት ቃል ከዚህ በኋላ ዘር የሚያጠፉ ጠላቶች እንደማይኖራት ሳይሆን ዳግመኛ አይሁዶች ያለማንም እርዳታ እንደማይሞቱ ነው።
በጋዛም ሰላማዊ ዜጎች የሚደርስላቸው የሌላ አይነት እየተሰማቸው ነው። በከፍተኛ ሁኔታ እየጨመረ ያለው የሟቾች ቁጥርና በየአካባቢው እየደረሰ ያለው ከፍተኛ ውድመት 2.2 ሚሊዮን ፍልስጤማውያንን ከፍተኛ ፍርሃት ውስጥ የከተተ ሲሆን በርካቶች ቤታቸውን ጥለው እንዲሰደዱ ሆነዋል። ምንም እንኳን የእስራኤል ጦር ኢላማ ባደረጋቸው የሐማስ ታጣቂዎች ላይ የምድር ዘመቻ በሚያካሂድበት ሰሜናዊው የጋዛ ክፍል የሚኖሩ ንጹሃን ዜጎች ለቀው እንዲወጡ ማስጠንቀቂያ ቢሰጥም እስራኤል በቅርቡ ደንነታቸው ይጠበቃል ባለችበት ደቡባዊ የጋዛ ክፍልም በርካታ የአየር ጥቃቶችን አካሄዳለች። ካሬም ማታር በቅርቡ እስራኤል ባደረሰቻቸው የአየር ጥቃቶች በርካታ የቤተሰብ አባላቶቹን ካጡ ሰዎች መካከል አንዱ ሲሆን ኑሳራት በተሰኘው የስደተኞች መጠለያ ጣቢያ ይገኛል።
ለማንገሳፍናና ማሽፍተሽ ወላይ ሽባዲ
በቦምብ መደብደብ ሲጀምሩ ራሴን ሳትኩ። ወንድሜ ዘይድና ሁለት ያጎቴቼ ልጆች ተሰውተዋል። ሶስተኛው እስካሁን ያለበትን አላወቅንም። የቤቱ ባለቤትና ልጁ ሞተዋል። ከ10 በላይ የሚሆኑ ሰዎች ናቸው የተሰውት። ሌሎች የቀረነው ደግሞ ቆስለናል።
ደቡባዊው የማጋዚ ስደተኞች መጠለያ ጣቢያም በእስራኤል ያየር ጥቃት ጉዳት ከደረሰበት በኋላ በማጋዚ ከተማ ነዋሪ የሆነው ፍልስጤማዊው ጋዜጠኛ ራሚ አልሜጋሪ ህፃናት ልጆቹ በከፍተኛ ድንጋጤ ውስጥ መውደቃቸውን ይገልጻል። አሁን ካሉበት ሁኔታ ብቸኛው የመውጫ መንገድም በጋዛ የወደፊት ዕጣ ፈንታ ላይ የሚደረጉ ዓለም አቀፋዊ ድርድሮች ብቻ ናቸው ይላል።
I believe politically the pressure politically could come out
politically ግፊቱ አንድ የሚጨበጥ ነገር ይዞ ይወጣል የሚል እምነት አለኝ። በመጪዎቹ ቀናት ለጋዛፍ መፍትሄ ሊያመጣ የሚችል ወደፊት የሚያራምድ መፍትሄ ሊመጣ ይችላል።
ለግጭቱ መፍትሄ የሚመጣው በርካታ ውጊያዎች ተካሂደው የሐማስ ወታደራዊ መሰረተ ልማቶች ከጠፉ በኋላ ብቻ መሆኑን የእስራኤል የፖለቲካና ወታደራዊ ባለስልጣናት ገልጸዋል። ነገር ግን ያለምንም ማንገራገር ለእስራኤል ድጋፋቸውን የሚሰጡት አሜሪካውያን አጋሮች ሳይቀሩ ግዚያዊ የተኩስ አቁም እንዲደረግ ግፊት ቢጀምሩም እስራኤል ግን ጥያቄውን ውድቅ አድርጋለች። በሊንዳ ግራንድስታይን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አመሰግናለሁ ስመኝሽ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ37 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወዳደረግነው ቅንብር ነው የምናልፈው። ዲሞክራሲ በተግባር በአማራ ክልል የተጣለው ያስቸኳይ ጊዜ አዋጅ ሰላም ሊያመጣ ባለመቻሉ እንዲነሳ የተጠየቀበት ነው። የሚኒስትሮች ምክር ቤት በአማራ ክልል አጋጥሟል ያለውን የጸጥታ መደፍረስ በመደበኛው የሕግ ስነ ስርዓት ለመቆጣጠር የማይቻል ነው ሲል ያስቸኳይ ጊዜ አዋጅ ከደነገገ 3 ወራት አልፈውታል። ይሁንና የአማራ ብሔራዊ ንቅናቄ አብን ፓርቲ አባልና የምክር ቤት ተመራጩ አቶ አበባው ደሳለው መንግስት ባስቸኳይ ጊዜ አዋጅ የህዝቡን ጥያቄ መመለስ እንደማይችል ተረድቶ ማንሳት ይገባዋል ይላሉ። የእናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴ አያሌውን በበኩላቸው በሰሜኑ የሀገሪቱ ክፍል አጋጥሞ ከነበረው ጦርነት ትምህርት መውሰድ ባለመቻሉ ምክንያት ያለፉት 3 ወራት ንጹሃን ዜጎች ለስቃይ የተዳረጉበት ነው ሲሉ የተናገሩት፣ መንግስት በበኩሉ አብዛኛው የአማራ ክልል አካባቢዎች ወደ ሰላማዊ ሁኔታ እንደተመለሱ በቅርቡ በሰጠው መግለጫ አመልክቷል። አስማማው ነው በጉዳዩ ላይ ተከታዩን አሰናድቷል።
በአማራ ክልል በጥጥ የተደገፈ እንቅስቃሴ ጋር ተጣጥሮ አደጋ በመደበኛው የሕግ ስነ ስርዓት ለመቆጣጠር የማይቻልበት ሁኔታ ፈጥሯል በሚል የሚኒስትሮች ምክር ቤት ሐምሌ 8 ቀን 2015 ዓ.ም ተመረተ የደነገገው ያስቸኳይ ጊዜ አዋጅ 3ኛ ወሩን አስቆጥሯል። ይኸውም እስከ 6 ወራት ድረስ ሊጸና እንደሚችል የተገለጸው ያስቸኳይ ጊዜ አዋጅ አጋማሽ ማለት ነው። የአሜሪካ ድምጽም በርግጥ በእነዚህ ወራት ያስቸኳይ ጊዜ አዋጁ በክልሉ የታሰበውን ሰላም ለማምጣት ያስቻለ ነው ወይ ሲል የፖለቲካ ፓርቲ ተወካዮችን ጠይቋል። በህዝብ ተወካዮች ምክር ቤት ተመራጭ ከሆኑ የአማራ ብሔራዊ ንቅናቄ አብን ፓርቲ አባላት መካከል አንዱ አቶ አበባው ደሳለው አዋጁ በምክር ቤቱ አብላጫ ድምጽ በዘደቀበት ወቅት እርሳቸው የተቃውሞ ሐሳብ እንደሰጡ ያስታውሳሉ። የተቃውሟቸው ምክንያትም ያስቸኳይ ጊዜ አዋጁ ለችግሩ መፍትሄ አመጣም የሚል እንደነበረና ባለፉት 3 ወራት የታየውም ከዚህ የተለየ እንዳልሆነ ይናገራሉ።
ያስቸኳይ ጊዜ አዋጁ ሰላም እንደማያመጣ፣ የተበላሸውን ሰላም የበለጠ ወደ ከፍተኛ ቀውስ ውስጥ የሚያስገባ እንደሆነ፣ ይልቁንስ ለውጥ ሊያመጣ የሚችለው የአማራን ህዝብ ጠጋ ብሎ ማዳመጥ ሲቻል፣ ምንድነው የምትፈልገው፣ ምንድነው የሚሻለው ተብሎ ድርድርና ውይይት እንደሚያስፈልግ ገልጽ ነበረ። ሌሎች አንዳንድ ምክር ቤት አባላትም የገለጹበት ሁኔታ ነበረ። ነገር ግን ያንን እንግዲህ አልሰማ ብሎ በጁ ፓርቲ በወሰነው ውሳኔ እንደማይታየው በጣም ስቅልቅል የሆነ ነገር ነው እየተፈጠረ ያለው። የሰብአዊ መብት ኮሚሽን በግልጽ ያወጣው በቀው ያወጣው መግለጫ ራሱ ያው ምስክር ነው። በእኛ በህዝብ ተወካዮች ምክር ቤት ያለ ድርጅት በግልጽ አውጥቷል ያለውን ችግር፣ ምን ያህል ሰላማዊ ሰዎች እንደሞቱ፣ አዛውንቶች፣ ህጻናት፣ አቅመ ደካሞች፣ ምንም በጦርነት ውስጥ ተሳታፊ ያልሆኑ ዜጎች ህይወታቸው እያለፈ እንደሆነ፣ የሴቶች እንደተደፈሩ፣ ህንፃዎች፣ ቤቶች በከባድ መሳሪያ እየወደሙ እንደሆነ፣ በድሮን በዙ 23 በመድ በተለያዩ ከባድ መሳሪያዎች የሰው ህይወት እየጠፋ እንደሆነ፣ ህንፃዎች እየወደሙ እንደሆነ የሚታይ ነገር ነው።
በምዕራብ ጎጃም ዞን በጅጋ ምርጫ ክልል ተወዳድረው ለዚህ ተወካዮች ምክር ቤት አባልነት እንደተመረጡ የሚገልጹት አቶ አበባው ደሳለው በተመረጡበት አካባቢ አሁንም ግጭቶች እንደተባባሱ በስልክ ያገኙት መረጃ ዋቢ አድርገው ያስረዳሉ።
እኔ ሰፈር የወላጆች ያሉበት ሰፈር ላይ ሳይቀር በጣም በቅርብ ርቀት ሳራ ከባድ የጦር መሳሪያ የወደቀበት ጥይት የወደቀበት ሁኔታ ነው ያለው። ከተማ ውስጥ በርካታ እንግዲህ ቁጥሩን መናገር ያው ይከብዳል፣ ምርመራ የሚያስፈልገው ጉዳይ ነው። ግን ዜጎች ሞተዋል፣ ጅጋ ከተማ ውስጥ ራሱ በከባድ ጦር መሳሪያ ማለት ነው፣ እንዲሁ በደመ ነፍስ በሚወረወር ከባድ መሳሪያ ጥይት።
የእናት ፓርቲ ፕሬዚዳንት ዶክተር ሰይፈ ስላሴ አያሌው በበኩላቸው ፓርቲያቸው በሀገር አቀፍ ደረጃ ከሚንቀሳቀሱ ሌሎች ፓርቲዎች ጋር በመሆን በክልሉ የተከሰተው ችግር በአስቸኳይ ጊዜ አዋጁ እንደማይፈታ ሲያሳስብ እንደቆየ ያወሳሉ። መንግስት በሰሜኑ የአገሪቱ ክፍል አጋጥሞ ከነበረው ጦርነት ትምህርት መውሰድ እንዳልቻለ ወቅሰው ያለፉት ሶስት የአዋጅ አፈጻጸም ወራትም ንጹሐን ዜጎች ለስቃይ እየተዳረጉበት ነው ይላሉ።
እኛ እይታ በዜጎች ላይ እንደዚህ አይነት እርምጃ በምንም አይነት መልኩ ተቀባይነት የለውም የሚል ጽኑ እምነት ነው ያለን እና ሰላማዊ ዜጎችም ጣም በሰፊው እየተጎዱ የሚገኙበት ናበጠቀት በሚመስል መልኩ የበቀል በሚመስል አይነት መልኩ ከውጊያ በመለስ ወይ ደግሞ ከውጊያ መልስ ዜጎች ቤት ለቤት እየሄዱ ከፍተኛ ጥቃት ሲያደርሱ እንደነበር በተለያዩ ጊዜያት በራሳችን መግለጫ በትብብር አብረን ከምንሰራቸው ፓርቲዎችም ጋር በጋራ የገለጽንበት ነገር አለ። ይህንን ተከትሎ በተለያዩ የአማራ ክልል ረሃብም የተከሰተበት አይነት ነገር አለ። ይሄ ረሃብ እንግዲህ አገር ሰላም በምትሆንበት ጊዜ ነው አትሊስት ረሃብ በረሃብ ውስጥ ያለውን ሰውም እዛ ጋር መድረስ የሚቻለው እና ይሄ ሁሉ ሊሆን ያልቻለበት ነገር ነው የምንመለከተው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው መግለጫ ግጭቱ በተካሄደባቸው አካባቢዎች በመንግስት የጸጥታ አካላት የዘፈቀደ ግድያዎች እንደተፈጸሙ ገልጿል። የመንግስት ኃይሎች በመንገድ ላይ ወይም ቤት ለቤት ፍተሻ በማድረግ ከያዟቸው በርካታ ሲቪል ሰዎች ውስጥ ፋኖን ትደግፋላችሁና ለፋኖ መረጃ ሰጣላችሁ የሚሉትን ጨምሮ በልዩ ልዩ ምክንያቶች ከህግ ውጭ የሆኑ ግድያዎች እንደተፈጸሙ የሚያሳዩ ታማኒ መረጃዎች እንደደረሰውም ኮሚሽኑ አስታውቋል። በቅርቡ በሰጡት መግለጫ ይህን የኮሚሽኑ ሪፖርት ያጣጣሉት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በበኩላቸው በአስቸኳይ ጊዜ አዋጅ መመሪያ ተገምግሞ የወጣ እንደሆነ በገለጹት ሪፖርት መሰረት አብዛኛው የአማራ ክልል አካባቢዎች ወደ ሰላማዊ ሁኔታ እንደተመለሱ አስታውቀዋል።
ሊፈርስ ተቃርቦ የነበረው ክልል ከመፍረስ መታደግ መቻሉ ተረጋግጧል። አብዛኛው የክልሉ አካባቢዎች ወደ ሰላማዊ ሁኔታ ተመልሷል። የህዝቡ የሰላም ፍላጎትና ከጸጥታ ኃይሎች ጋር ያለው ቁርኝት በእጅጉ ጨምሯል። በምስራቅ አማራ፣ በጎንደር ሁሉም አካባቢዎች፣ በሸዋና በጎጃም የባህር ዳር ከተማን ጨምሮ በአብዛኞቹ አካባቢዎች የክልሉ የጸጥታ ኃይል እግር መትከሉን በግምገማው እዙ ትላንትና አረጋግጧል።
እናት ፓርቲ ፕሬዚዳንት ዶክተር ሰይፈ ስላሴ ግን መንግስት ሁኔታዎች እየተረጋጉ እንደሆነ አድርጎ የሰጠው መግለጫ ከእውነታው ጋር የሚጣረስ ነው ሲሉ ተቻሉ።
በቅርቡ የአስቸኳይ ጊዜ አዋጅ ኮማንድ ፖስቱ የሰጠውን መግለጫ በመንግስት ቃል አቀባይ አማካኝነት ሰምተናል። ውጊያው ኦልሞስት የተጠናቀቀ እንደሆነ ራዲያሎቹም ወደ ተራ ሽፍትነት ምናምን ነገር ተለውጠዋል የሚል አይነት መልዕክት አስተላልፈዋል። ስንመለከት ግን እሳቸው ይህንንም እንኳን ድን ካሉ በኋላ እንግዲህ የመረጃ ምንጭ የተለያየ ነገር ነው። መንግስት ከመንግስት በኩል የምንሰማው አንድ ጉዳይ ነው፣ ሌላው ደግሞ በሌላ በኩል ደግሞ በማህበራዊ ሚዲያዎች ደግሞ የምንሰማቸው ደግሞ እና ከደብል ሶርስ ተብሎ ከሚባሉት ደግሞ ኃይለኛ ውጊያ አሁን በምንነጋገርበት ጊዜ ከባድ ውጊያ ጎጃም ውስጥ እየተካሄደ እንደሆነ ትላንት ከትላንትና ወዲያ ወሎ ውስጥ ሲካሄድ እንደነበረ እና መጠነ ሰፊ ውጊያ እየተካሄደ እንደሆነ እንመለከታለን።
በዚህ ዘገባ ላይ የመንግስትን ተጨማሪ ምላሽ ለማካተት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የአማራ ክልል በምክትል ርዕሰ መስተዳድር ማድረግ የአስተዳደር ጉዳዮች አስተባባሪና የሰላምና ጸጥታ ቢሮ ኃላፊ እንዲሁም የኮማንድ ፖስቱ አባል የሆኑትን አቶ ደሳለኝ ጣሰውን ጨምሮ የሚመለከታቸው የፌዴራልና የክልል የአስቸኳይ ጊዜ አዋጅ ኮማንድ ፖስት ኃላፊዎችን ለማነጋገር ያደረግነው ጥረት አልተሳካም። ጦርነቱ ከአማራ ህዝብ ጋር ነው የሚሉት የአብን ፓርቲ አባልና የምክር ቤት ተመራጩ አቶ አበባው በበኩላቸው መንግስት በአስቸኳይ ጊዜ አዋጁ የህዝቡን ጥያቄ መመለስ እንደማይችል ተረድቶ እንዲነሳ ሊያደርግ ይገባል ይላሉ።
ህዝቡ እዚህ ውስጥ የገባው የደረሰበት በደል ጭቆና ነው በተከታታይ ጊዜ የህልውና ስጋት ነው ስለዚህ ነገር ውስጥ አስገባው ማለት ነው ስለዚህ አሁንም እንደ መንግስት የህዝቡን የመኖር መብት ካከበረለት ከቦታ ቦታ ተንቀሳቅሶ የመስራት መብቱን ካከበረለት እና ቤዚክ ሄዶችን ካሟላለት ጦር ወደ ጦርነት የሚገባበት ምክንያት አይኖርም ስለዚህ ጦሩን ማስወጣት አለበት አስቸኳይ ጊዜ አዋጁም መነሳት አለበት ወደ ምክር ቤት ቀርቦ ማለት ነው
የተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለን ጨምሮ ለአማራ ስለታገሉ በማነታቸው ምክንያት ታስረዋል ያሏቸውን ዜጎች መንግስት እንዲለቅ አቶ አበባው ጠይቋል ዶክተር ሰይፈስላሴ በበኩላቸው የአማራ ክልልን ጨምሮ በልዩ ልዩ የአገሪቱ አካባቢዎች ያሉ አለመረጋጋቶችን መንግስት የሰሜን ጦርነት በቋጨበት መንገድ በውይይትና በድርድር ለመፍታት ዝግጁ መሆን እንዳለበት ጠቁመዋል።
መንግስት እንደሚለው ጽንፈኛ ዘራፊ ያን ነገር ሳይሆን ጦርነት ያለው ፌደራል መንግስትና በአማራ ህዝብ መካከል ነው። የአማራ ገበሬ ነው እየተዋጋ ያለው በነገራችን ላይ። መፍቻው መንገድ ኃይል ሳይሆን መፍቻው መንገድ መነጋገር ነው። ይሄ ህዝብ እንደ ህዝብ ጥያቄ ያለን ብሎ ካለ ተወካዮች ካሉት በተወካዮች አማካኝነት የሆነ ቦታ ላይ ገለልተኛ የሆነ ቦታ ላይ ጥሩ ነገር እየወደመች ነው በዚህ ውስጥ ነው እያልን ያለ ነው። ህዝብ እያለቀ ነው በዚህ ውስጥ እያልን ያለ ነው። በዘመናት ውስጥ የሰራነውን ነገር በወራት ውስጥ እያሰረትን ነው። ትምህርት መውሰድ መቻል አለብን ነው እያልን ያለ ነው ነገር
የሚኒስትሮች ምክር ቤት ሐምሌ 28 ቀን 2015 ዓ.ም ተመረጠ በአማራ ክልል እንዲተገበር ያሳለፈውን የአስቸኳይ ጊዜ አዋጅ ከ10 ቀናት በኋላ የህዝብ ተወካዮች ምክር ቤት ባካሄደው አስቸኳይ ስብሰባ በ12 ድምጽ ተአቅቦና በ16 ተቃውሞ በአብላጫ ድምጽ ማጽደቁ ይታወሳል። ይህን ተከትሎ አተግባበሩ የሚቆጣጠር 7 አባላት ያሉት የአስቸኳይ ጊዜ አዋጅ መርማሪ ቦርድ ሰይሟል። ይሁንና በአተግባበሩ የሚፈጸሙ የሰብአዊ መብቶች ጥሰቶች ተበራክቷል በሚል የኢትዮጵያ ሰብአዊ መብቶች ኮሚሽን ጨምሮ የልዩ ዓለም አቀፍ የመብቶች ተሟጋች ተቋማት የሚያወጧቸው ሪፖርቶች እየጨመሩ መጥተዋል። ለአሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ።
አስማማውን በወቅታዊ ርዕሰ ጉዳይ ላይ ላተኮረ ዘገባው አመሰግናለሁ። አድማጮች ተከታዩ ፖለቲካዊ ጫና የበረታበት የኢትዮጵያ ሲቪል ሰርቪስ ለህዝብ አገልግሎት መጓደል ምክንያት ነው መባሉን ይመለከታል። የኢትዮጵያ ሲቪል ሰርቪስ ፖለቲካዊ ጫና እንደበረታበት የገለጸ አንድ ጥናት በመንግስት አገልግሎት አሰጣጥ ረገድ በየመስሪያ ቤቱ ለሚታየው የመልካም አስተዳደር መጓደልም ምክንያት እንደሆነ ነው ያመለከተው። ባለፈው ሳምንት መጨረሻ በተዘጋጀ አንድ የውይይት መድረክ ላይ በዘርፉ ያካሄዱትን ጥናት ይፋ ያደረጉት የአዲስ አበባ ዩኒቨርሲቲ መምህር ዶክተር ብርሃኑ ተመስገን የሀገሪቱ ሲቪል ሰርቪስ ከፖለቲካ ነጻ ሆኖ ብቃትንና ችሎታን መሰረት ባደረገ አሰራር መምራት ሲገባው ይህ ግን እየሆነ አይደለም ብለዋል። የውይይቱ ተሳታፊዎችም በመንግስት መስሪያ ቤቶች የአገልግሎት አሰጣጥ ላይ የተለያዩ ችግሮች እንደሚታዩና አገልግሎታቸው በብልሹ አሰራር የተተበተበ ነው ብለዋቸዋል። ገብረ ሚካኤል ገብረ መድን ያጠናቀረው ነው።
መልካም አስተዳደር ለአፍሪካ የተሰኘ ድርጅት ባለፈው ሳምንት ጥቅምት 22 ቀን 2016 ዓ.ም ምረት በኢትዮጵያ የተቋማት አደረጃጀትና የመንግስት አገልግሎት አሰጣጥ ላይ ያተኮረ የውይይት መድረክ አዘጋጅቷል። በውይይቱ ላይ ጥናታዊ ጽሑፍ ያቀረቡት በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና ልማት አመራር ትምህርት ክፍል መምህር ዶክተር ብርሃኑ ተመስገን የአጼ ኃይለ ሥላሴ መንግስት የማዕከላዊ ሰራተኞች ኤጀንሲ ወይም CPA የሚባለውን ተቋም በማዋቀር ሰዎች በችሎታቸው ተወዳድረው በመንግስት ሥራ የሚቀጠሩበትን ሥርዓት እንደፈጠረ አውስተዋል። በመንግስት ሥራ የፖለቲካ ጣልቃ ገብነትን ለማስቀረት ሲባል ሰራተኞች የሚቀጠሩበት፣ የሚያድጉበት፣ የሚዛወሩበትና የሚሰናበቱበት አሰራርም እንደተቀመጠ አብራርተዋል። የንጉሱን ሥርዓት የተካው የደርግ ወይም ኢሂድሪ መንግስትም ቀድሞ በነበረው የሲቪል ሰርቪስ አሰራር ላይ ብዙም ለውጥ ባያደርግም በሲቪል ሰርቪሱ ውስጥ የፓርቲ ፖለቲካ ጣልቃ መግባት የጀመረበት እንደነበር ዶክተር ብርሃኑ ያስታውሳሉ።
እንግዲህ መነሻ ደሞዝ የነበረችው 25 ብር ደሞዝ ወደ 50 ብር ደሞዝ የመቀየር የመጨረሻ የርከን ጣራውን ደግሞ 632.85 ወደ 636 የመቀየር ሂደት ነው ያደረገው። በዚህ ረገድ እንግዲህ ያው ሚሊተሪው ውስጥ ያሉ ሰዎች የለውጥ ሐዋርያ በሚል እያንዳንዱ የመንግስት መስሪያ ቤት ተመድበው በሚሰሩበት ሰዓት ሜሪት ቤዝድ የሆነ ሪክሩትመንት እና ፕሮሞሽን የለም። የፓርቲውን ጽፈት ቤት እዛው መንግስት መስሪያ ቤት ውስጥ ሆኖ የፓርቲ አሰራርና የመንግስት ስራ ተጣምረው የሚሄዱበት ወቅት ነበረ። የፓርቲ ፖለቲክስ ሲቪል ሰርቪስ ውስጥ ከገባ ምንም መስራት አይቻልም።
ቀጥሎ የመጣው ኢህአዴግም የፌዴራል አወቃቀር ስርዓትን በመከተል የተለያዩ የሲቪል ሰርቪስ ማሻሻያዎችን እንዳደረገ ጠቅሰዋል። አሁን በስልጣን ላይ ያለው የብልጽግና ፓርቲ መር መንግስትም እንደዚሁ የሲቪል ሰርቪስ ማሻሻያ አድርጓል የሥራ ከባቢን ለማሻሻል በሚልም በቢሮዎች እድሳት ሥራ ላይ ተሰማርቷል ያሉት ጥናት አቅራቢው ሆኖም በሁለቱም መንግስታት ወቅትም በሲቪል ሰርቪሱ አሰራር ላይ የፖለቲካ ጫናው እንደቀጠለ ገልጸዋል።
እኛ ሲቪል ሰርቪስ ፖለቲሳይዝድ ነው።
ሲቪል ሰርቪስ
ፖለቲሳይዝድ ነው። ሲቪል ሰርቪስ ማለት በውድድር ላይ ሊያዙ የሚገባቸው የሥራ መደቦች ላይ ከውድድር ውጪ መቀመጥ ማለት ነው።
ሁኔታው በመስሪያ ቤቶቹ የተለያዩ ችግሮችን እንደሚያስከትል ያመለከቱት አጥኚው ዶክተር ብርሃኑ ተመስገን በአገልግሎት አሰጣጡ ላይም እንቅፋት ይፈጥራል ባይ ናቸው።
ተቋማት የተሰጣቸውን ኃላፊነት በአግባቡ እንዲወጡ የሚያስችላቸው ዋነኛ ኃይል የሰው ሀብቱ ነው። ችሎታ ያለው፣ ልምድ ያለው፣ በውድድር ከሌሎች ሰዎች ጋር ተወዳድሮ የሚቀጠር ሰው ስራውን መስራት ይችላል። ግን የኔ ዘመድ ስለሆነ የኔ ወዳጅ ስለሆነ የኔ ከኔ ጋር ቅርበት አለው ብለህ የምታረገው ነገር ላይ ውጤታማ ይሆናል ብዬ ለማሰብ ይከብደኛል። አንድ እሱ ነው። ሁለተኛ ነገር ደግሞ ለፕሮፌሽኑ የታመነ ፕሮፌሽኑ የሚጠይቀውን ነገር የሚሰራ ባለሙያ ካለ ከሌሎች ነገሮች በተሻለ ሁኔታ ስራውን ለመስራት ያስችላል።
የውይይቱ ተሳታፊ ከነበሩት አንዱ አቶ ታደለ ደርሰ ግርማ ለአሜሪካ ድምፅ በሰጡት አስተያየት በሲቪል ሰርቪሱ ላይ የሚታየው የፖለቲካ ጣልቃ ገብነት የመንግስት አገልግሎት አሰጣጥን ለችግር ዳርጎታል ብለዋል።
ዛሬ ሰዎች የሚመደቡት በችሎታቸው ሳይሆን በፖለቲካ ፓርቲ አባልነታቸው፣ ዛሬ ሰዎች የሚመደቡት በፖለቲካ ደጋፊነታቸው ነው። ዛሬ ሰዎች በመሬት ሳይሆን የሚመደቡ በብሔረሰባቸው እና ይሄ ደግሞ ከረጅም ጊዜ ጀምሮ ኢትዮጵያ ውስጥ ተንሰራፍቶ የመጣ ጉዳይ ነው። እዚህ ፖለቲካው በሲቪል ሰርቪሱ አሰራር ላይ በቀጥታም ሆነ በተዘዋዋሪ ተጽዕኖ እየፈጠረ ነው ያለው። በቀጥታም ሆነ በተዘዋዋሪ ብልሹ አስተዳደር ስር ሰዷል፣ ስር የሰደደ ሙስና ተንሰራፍቷል። ከፍተኛ ሆነ የኑሮ ውድነት ያመጣው ሁሉ ይሄ ነው።
በአስፈጻሚ ተቋማት አወቃቀርም ላይ ፖለቲካዊ ጣልቃ ገብነቱ የተለያዩ ችግሮችን እንዳስከተለ ባለሙያው ዶክተር ብርሃኑ አመልክቷል። በየጊዜው የሚታየው የተቋማት መቀያየር፣ መታጠፍና መስፋት በተቋማቱ ውስጥ ወጥነትና ዘላቂነት ያለው የተረጋጋ አሰራር እንዳይኖር ማድረጉን ይናገራሉ።
የኔ ኢኒሺያል ኦብዘርቬሽን ስራ ውስጥ አንድ ላይ መርጅድ የሆኑ አሉ፣ የተመታተኑ አሉ፣ ተጠሪነታቸው ለአንዱ ወደ አንዱ የሄደ አለ። ሌላው ብዙ ጊዜ ቆብ የማንሰጠው ነገር የሪከርድስ የፐርሶኔል እና የሌላ ከሱ ጋር የተያዙ ሪከርዶች ይጠፋሉ። አንድ ሚኒስቴር መስሪያ ቤት ከአንድ ሚኒስቴር ጋር በሚዋሃድበት ሰዓት የአንደኛው ሚኒስቴር ሀያል ይሆንና የነዛን ዶክመንቶች አይረብም ብሎ ሊል ይችላል፣ ሊጥላቸው ይችላል። እና ይሄ ፐርሶኔል እንዳዘር ሪከርድን የመያዝ የመንግስት ትልቁ ስራ ነው። ምላቸው አስቡ፣ መሬት አስተዳደር ውስጥ ያለ ሪከርድን እናስበው። አንዱ ጋር ብንደት ነው ዘንድ የሚፈጠረውን ኪዮስ ማሰብ እንችላለን።
የውይይት አዘጋጅ የሆነው የመልካም አስተዳደር ለአፍሪካ ድርጅት ተወካይ ዶክተር ዘሪሁን መሐመድ ሁኔታው በመንግስት ተቋማት አሰራር ውስጥ የአቅም ማነስ መፍጠሩንና ህዝብም የሚጠብቀውን አገልግሎት እንዳያገኝ ማድረጉን ይገልጻሉ።
በሀገራችን የመልካም አስተዳደር ችግር በሰፊው የሚነሳ አብይ የህብረተሰብ ሮሮ መሆኑ የአደባባይ ሚስጥር ነው። ለዚህ በምክንያትነት ከሚጠቀሱት መካከል የመፈጸምና የማስፈጸም አቅማቸው ውስን የሆኑ መንግስታዊና መንግስት ነክ ተቋማት እንደሆኑ አንዳንድ በመስኩ ጥናት ያደረጉ ምሁራን ያመለክታሉ። ምንም እንኳን ተቋማት እንደ ጊዜው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና የቴክኖሎጂ እድገት ደረጃ ራሳቸውን ከጊዜው ጋር ለማጣጣም በሚያስችል ደረጃ የሚያድጉና ለውጥ የሚያሳዩ መሆናቸው አንዱ ባህሪያቸው ቢሆንም አዲስ የፖለቲካ ሁኔታ በመጣ ቁጥር ፈርሰው እንደ አዲስ ሀብለው የመገንባታቸው ሁኔታ ተቋማዊ ቀጣይነታቸውን የሚያሳጣና በሂደት የካበተ ልምድና አሰራርን የሚበትን መሆኑ ይታወቃል።
ዶክተር ብርሃኑ በመንግስት መስሪያ ቤቶች ለሚታየው የአገልግሎት አሰጣጥ መጓደል ከፖለቲካው ጣልቃ ገብነት በተጨማሪ ሌሎችንም ምክንያቶች ዘርዝረዋል። ከነዚህም መካከል የሰለጠነ የሰው ኃይል ማነስና ሙስና ሲጠቀሱ፣ የሚበዛው የመንግስት ሰራተኛ ደሞዝ ዝቅተኛ መሆንም በአገልግሎት አሰጣጥ ላይ አሉታዊ ተጽዕኖ አሳድረዋል ይላሉ።
ማክሲማም ብለን ብለን 12000 የሚከፈለው የመንግስት ሰራተኛ ኦልሞስት 75% እዛ ውስጥ ይገባል ማለት ነው። እስከ 12000 ባለው ከ1100 እስከ 12000 ባለው እዚህ ይሄኛው ከ12000 በላይ የሚከፈለው 2% ከሲቪል ሰርቫንት 2% በዚህ አመት ማለት በዚህ በ2021 22 ነው። እዚህ የሲቪል ሰርቪስ ደሞዝ ምንም መናገር የሚቻል አይደለም። በስም ያለው ስለዚህ ያው ዝቅተኛ ደሞዝ ይከፈላቸዋል። ይሄ እንግዲህ ፕሮዳክቲቪቲ ተርኖቨርና ሪቴንሽን ላይ ችግር ይፈጥራል።
በኢትዮጵያ በፌደራልና በክልል መስሪያ ቤቶች ውስጥ ወደ 2.3 ሚሊዮን የሚደርሱ የመንግስት ሰራተኞች እንዳሉ የተናገሩት ባለሙያው ከነዚህ ውስጥ 75 ከመቶ የሚሆኑት ከዲፕሎማ እስከ ዲግሪ የትምህርት ደረጃ ያላቸው እንደሆኑ በጥናታቸው አመልክተዋል። ስለ ጉዳዩ ከፌደራል ሲቪል ሰርቪስ ኮሚሽን አስተያየት ለማግኘት የተቋሙን ቃል አቀባይና ምክትል ኮሚሽነሯን በስልክና በአጭር የጽሑፍ መልእክት ብንጠይቅም ለዛሬ ምላሽ ሊሰጡን አልቻሉም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህን አመሰግናለሁ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የተባበሩት መንግስታት የዓለም ምግብና ግብርና ድርጅት ወይም ፋኦ እንደገለጸው በዓለም ዙሪያ 36 በመቶ የሚሆኑ ሴቶች በግብርና ስርዓት ውስጥ ይሰራሉ። ይህ ቁጥር ከሳሐራ በታች ባሉ የአፍሪካ ሀገራት ወደ 66 በመቶ ከፍ ሲል በደቡብ እስያ ደግሞ 71 በመቶ ነው። ከጊዜ ወደ ጊዜ ግን ከግብርናው መስክ ውጪ የሚሰሩ ሴቶች ቁጥር እየጨመሩ ነው ይላል የዕለቱ ርዕሰ አንቀጽ ሀተታውን ሲጀምር። ይሁን እንጂ በግብርና መስክ ለተሰማሩ ሴቶች በሁሉም ቦታ የተፈጠረው መድሎ መንገዱን እየዘጋ ነው ያለው ርዕሰ አንቀጽ በዓለም ዙሪያ ሴቶች ከወንዶች በከፋ ሁኔታ ውስጥና በዝቅተኛ ደሞዝ ይሰራሉ ብሏል። ብዙ አገራት አሁንም ለሴቶች የመሬት ባለቤትነት በቂ የሕግ ጥበቃ የላቸውም ሲል ጽሑፉ አክሏል። በእንስሳት በውሃና የእህል ዘር እንዲሁም ለመሬት ለቴክኖሎጂና ኑሯቸውን ለማሳደግ የሚያስፈልገውን ፋይናንስ ሙሉ በሙሉ ማግኘትና መቆጣጠር እስኪችሉ ድረስ ሴቶች ለግብርናው ልማት ስርዓት ሙሉ አስተዋጽኦ ማድረግ አይችሉም ሲል በቅርቡ የወጣው የፋኦ ሪፖርት አመልክቷል። የዩናይትድ ስቴትስ ዓለም አቀፍ የልማትና እርዳታ ድርጅት ወይም USAID Feed the Future የተባለው መርሃ ግብር ምክትል አስተባባሪ ዲና ኤፒዞቶ እንዳሉት በግብርና ስርዓት ውስጥ ያሉ ሴቶች ከወንዶች ጋር ተመሳሳይ አገልግሎት ቢያገኙ በጠቅላላ የሀገር ውስጥ ምርት 1 ትሪሊዮን ዶላር ማግኘትና የተራቡ ሰዎችን ቁጥር በ45 ሚሊዮን እንቀንስ ነበር። USAID ለሴቶች የመቋቋምና ድሎች ማመንጨት ወይም ማደግ የተባለ ቁርጠኝነትን ያስተዋወቀው ለዚህ ነው ብለዋል ሲል ርዕሰ አንቀጹ ጠቅሷቸዋል።
There are three lines of effort. The first is focused on
ሶስት የጥረት መንገዶች አሉ። የመጀመሪያው ፋርስ አደረጆች ምርታማነትና የመቋቋም አቅም ላይ ያተኮረ ነው። ባነጋገር ዘይቤያችን ውስጥ መቋቋም መቻል ማለት አንድ ሰው በቀውስ ውስጥ ጊዜ እንኳን ቢሆን የመቋቋም የመላመድና አልፎ ተርፎም ጎልብቶ የሚወጣ ችሎታው ማለት ነው። እነዚህ ቀደም ሲል በስርዓቱ ወይም በማህበረሰብ ውስጥ ያሉ ችሎታዎች ምን እንደሆኑና ሰዎች ቀውሶችን እንዲቋቋሙ እነዚያን አቅሞች እንዴት ማጠናከር እንደሚችሉ መርዳት ነው።
ምክትል አስተባባሪዋ ኤስፔዞቶ የኛ ቁርጠኝነት በግብርና ላይ የተሻሻሉ ቴክኖሎጂዎችና የአስተዳደር ልምዶችን የሚተገብሩ ሴቶችን ቁጥር በጥፍ ለማሳደግ ነው ብለዋል ሲል ርዕሰ አንቀጹ ጠቅሷቸዋል።
We're going to focus on access to land, higher yielding climate.
ትኩረታችንን መሬት የማግኘት ምርት የተለያየ የአየር ንብረትን የሚቋቋሙ ዘመናዊ የእህል ዘሮችና ማዳበሪያ ፋይናንስ መረጃና ቴክኖሎጂ ላይ እንዲሆን እናደርጋለን።
ዲና ስፔዞቶ ሁለተኛው ምሰሶ ሴቶች ጥረታቸውን እንዲያሻሽሉና የእርሻ ስራዎቻቸው እንዲከፍሏቸው ለማድረግ መርዳት ነው ብለዋል።
And then the third area is around really making
sure ሶስተኛው መንገድ የወንዶችና የሴቶችን የተለያዩ ፍላጎቶችን እንዲሁም በግጭት ውስጥ የሥርዓተ ጾታ ልዩነቶች ሰባዊ ተግባራችንን በመንፈጥበት ጊዜ እንዴት መታሰብ እንደሚገባቸው ማረጋገጥ ነው።
በመጨረሻም ምክትል አስተባባሪ ዲና ኤፒዞቶ የጾታ እኩልነት ትክክል የሆነ ብቻ አይደለም፣ ትርፋማም ነው፣ ብልህነት ነው፣ የበለጠ ጠንካራ የምግብ ስርዓትን ለመገንባትም ቁልፍ ነው ማለታቸውን በመጥቀስ ርዕሰ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በዋትስአፕ ቁጥራችን 2022513505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
ክብራትና ክብራን አድማጭ ተመልካቾቻችን፣ ለምሽት ያዝነውንም በዚሁ ማጠናቀቃችን ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ነገ እንገናኝ። በእኔ በኩል ሰላም፣ ደህና እደሩ።